አድማጮቻችን ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በአድርፍ ፓርለስ አክተደርሶ በተጫነ ጀብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ተረካ ክፍል 9 አስምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ጆፍሬ እንዴት ተዘረተ ዛለኝ ሀገሬ ይሽንደር አጥርተህ የዛፎቹ ፍሬ እንዴት ተዘረተ ዛለኝ ሀገሬ ስንወጣ ስንወርድ ወለር ካለ ቤላ ላሞትናግድ ያ ሁሉ ገረና ወም ነገር መጣና ስንወርድ የገባን ታቡልና ተና ሲደልና ተና ሽምብል ታደርተህ የዛፎቹ ፍሬ ይዘም ይዘረተ ዛለን ታግሬ ወንጀል ተግለየ ወፈጥ ተብገ ወልደኙ ተዛለን ታገር ቤት ስለክ ያጠሩን ቁቶና የትየው ሸት ተችሉት ይሽንበር አበርተህ የዛፎቹ ፍሬ የደሚ ትንበሬ ተዛለን ሀገሬ ጠርጥር የዛፎቹ ፍሬ የትኔ ትንበሬ ተዛለኝ ሀገሬ የበቆሎ ጥፍት ካመካም ሲያደርጉት ያሰኛል ደስ ከውንም የሚለይ ትውስ ካፊያ ተብደብችን ገሳትን ለብስ የሽምብል አበርትር የዛፎቹ ፍሬ
ላይ ድንገት የፈሰስኩኝ የውሃ ጠብታ በእንስራ መልክህ ላይ የኩልልታ ውበት የምንጩ ቅዳሴ ነፍስ እያላወሰ መንፈስ እየረታ አንተ ውብ እንስራ እንዴት ታፈቅራለህ የውሃ ጠብታ ዳሩ ጀግና አይደለህ ወርቁ ለረከሰ የግብዛን ቅኔ መራድ መች ታውቅበት ወንጭፍም ጋሻ ነው ጠብታም ጸበል ነው አምኖ ላጌ ጠበት እንዲያት ላይ ነበር የምንጭ ላይ ተፈፍ አንቺ ውብ ጠብታ ረሳሹ እንዴ ከአለታት በልጦ የጎልያድ እብሪት ጠጠር እንደረሳ ተርታናት ቢሉኝም ዋጋሽን ተምነው በረከሰ ሚዛን ለቃል ጦር አንወድቅም በደግነት ወንጭፍ ፍቅር ስለገዛን ኋላም እንዲሆነ ከደብራችን ወዲያ ከድግሉ ተገደሉ የቀየው ገምቦ በግፍሎሽ ድንጋይ ተሰብረሃላሉ እኔማ ጠብታ ወለዱኝ ብዬ ተሰባሪ ችሎት ሰርክ ሞግታለሁ ልፊ ቢለኝ እንጂ ባላዋቂ ሸንጎ ዳኔን አይቼ ፍርዴን አውቀዋለሁ ተቀላሃል ቢሏት ከቆሻሻው ትምር ከድልድሉ ገደል ድንግል ያልካት ምንጭህ ወፈለሰች ብለው ደፈረሰች ብለው ይነግሩሃል አይደል አትመናለሜ ዳርዳሩ ክስታ ነው ጥግ ጥጉ ልልታ የዚህ ዘመን ሙሾ ምንቹ ምን በሰራ ደፈረሰ ይባላል እንስራው ቆሽሾ ላላማረ መልኳ ምስኪኑ መስታወት ለምን ይወቀሳል እግር ለሸፈፈው ተሸካሚው ጫማ ለምን ይከሰታል በፈሪ ልቦና ወድቀሃል ሽሽት ውድቀት የጸነሰው ሰበብ ይወለዳል በጨቅላ መንገዱ በአቋቋሙ ስቀው እንዴት ይራመዳል ቀዳሽ በሌለበት ካህን ባልዋለበት ቤተክርስቲያኑ ሞላ ምን ይሉት መራመድ ተረከዝ ወደፊት እግር ወደኋላ መቼም ወግ ነውና ለነጠላው ክብር ለቅዳሴ ውበት ከደብሩ ባይርቁም እውነት እልሃለሁ አማኝና ጌታው አይተዋወቁም ጸጋው ባልጎደለ ባልጠበበች ምድር አራማጅ ቢከፋም መንገድ ብሆን ዓለም ተጓዥ ልቦና እንጂ ተጓዥ እግር አልጠፋም እንዲህ ነው ዓለሜ የፍቅራች ቅኝት ውሉ ሲደረደር በመኖር በገና ሀገር እንስራ ነው ጠብተው ህዝብ ነው ዘመን ጀርባ ሆና ዘመን ጥያቄ ነው እንዴት ይሉት ስሌት ለምን ይሉት ቀመር አፍ መሆን ረክሶ ጆሮ ለምትለምን መላሽ ላጣች ሀገር ዘመን ዝምታ ነው የጽሞና መንደር የፈታትን አስራ ያኖራትን ገላ በርባንን ለምትል የጲላጦስ ሀገር እንዲህ ነው ዓለሜ በዘመን ክራል ላይ የግብራችን አውታር ውሉ ሲደረደር ህዝብነት እንባ ነው ስንዴዋን በትና ዳቦ ለምትለምን አመድ አፋሽ ሀገር በሞላ ጎዳና ባልጠበበ ድንበር በዘርገመድ ታግዳ ነፃ ነኝ ትላለች መንጋነት ያሰረው ባሪያ ትውልድ ወልዳ እስኪ ልጠይቅህ የጀግንነት እብሪት ልባችንን ደፍኖት ማሰብ እየከዳን እንዴት ነው ነፃነት እንዳበደ ፈረስ ስሜት እየነዳን ገሎ የመንግስት ጥማት ጩኸት ላገነነ አመፅ ላጀገነው ለዚህ ምስኪን ትውልድ በጅምላ እየነዱት በመንጋ እያሰበ ነፃነት ምንድን ነው ነፃነት ምርጫ ነው አምሮ ቢደላደል ጥፋት ያመነነው የመንጋዎች መንገድ እንቅፋቱን መርጦ ለኑሩለት እውነት ለብቻ መራመድ ነፃነት ማመን ነው ቀን ወዶ ቢያጀግን ቀን ጠልቶ ቢከዳም ቢቆሹም ቢደምቁም ራስን መቀበል ራስን መምሰል ነው የነፃነት ገዳም ነፃነት ማሰብ ነው በአንድነት መለምለም የኔነትን አረም ከህሊና ማጥፋት ዘር ሆኖ ከማለት ሀገር ሆኖ ማበር ዓለም ሆኖ መስፋት ንገሯት ለሀገሬ በጀግኖቿ ትግል ድንበር ባታስደፍር ከጀገሽ ብትወጣ ነፃነኛ ትበል በገዛ ትውልዷ በእጇ ተሽጣ ያሳዝናል አይደል ወዳጄ ነሽ ብሎ የመጣ በሙሉ ስሞ የሚሸጣት የይሁዳ ጌታ አራጅ እረኛዋን በእምነት ምትከተል ከገዳዩዋ በረት ግልገሎቿን ትታ ያሳዝናል አይደል ከደረቀ ጡቷ ደም እየፈለለ እስትንፋስ ገባሪ ምግሊያን የሰጡቷን ለነካሿ ልካ ሙቷት ግቧ ዳሪ ያሳምማል አይደል ጣር ካመረቀዘ ከንባ መቀነት ላይ ሳቅ ሰርቆ ማስታካት ከፈንከናፈቀው ከበረደው ገላ ሙቀት ሰርቆ መርካት ችጋር ከቆረበው ከታጠፈ አንጀት ላይ ኩንታል ስጋ መብላት ሸክም ከሞሸረው ከደቀቀ ወገብ ጉልበት ሰርቆ መርታት ያሳዝናል አይደል እንኳንስ ጥም ገፎት ከደረቀ ወዟ ግፍሪርስ ለመጣ እሷ የሰው ሀብታም ታላምጠው ናፍቋት ታጎርሰው አታጣ ብጣቂ ነጠላ ቅድ ነው ቀሚሷ ጨቅይቶ ማድመቅ ነው መኖር ማለት ለሷ ንገር ለሸማኔው በቀዳዳ ሰበብ የቀሚሷን ክብር ሊያስነውር ቢለፋም በጠማማ መርፌ በሰባራ ኪዳን ሀገር አትሰፋም እንስራዬ እንዴት ነህ ሙሽራዬ እንዴት ነህ ኑሮ እንዴት ይዞሃል የጸጥታ ፍቅር ከምን አደረሰ እርምን ቅር አድርጎ ወይስ ወጥቶልሃል እኔማ ጸጥታ እንስራዬን ብዬ ሙሽራዬን ብዬ ወለዱልኝ ብዬ ከሰባሪ ችሎት ሰርክ ሞግታለሁ ልፊ ቢለኝ እንጂ ባላዋቂ ሸንጎ ዳንኤል እንዳየው ፍርዴን አውቀዋለሁ። እኔም አጠብታ ይክብብሽ አይገባኝ በነጋ በመሸ ዳናህን ናፋቂ በተስፋ ድንበር ላይ ያልቀጠረቻትን ሀገሯን ጠባቂ እጠብቃታለሁ። ከዘመኔ መቅደስ እምነቷን አንጽቼ በይቅርታ ጸበል ከስር ካልጠመሙ መስመር መውደቅ አይደል። አውቃለሁኝ እኮ ተስፋ እየቀደሱ ያልቀጠሩትን ሰው መጠበቅ ይደክማል። ልብ በል ወዳጄ አስተውሎም ያዘግም ከሚሮጥ ይቀድማል። በደልን ጠፍንገው በፍቅር ካልቀጡት እያደር ይገላል ቂምን ፊት ከሰጡት። እንጂማ እናውቃለን እንደ ባሪያ በልቶ እንደ ንጉሥ ማክሳት ሰባሪሽ ቢመኝም ከደቀቀ ወገብ ጉልበት ሰርቆ መርታት ብልህ አያሰኝም። ገዝፎ ቢያንበረክክ የችጋርህ ቁና የመከራህ ኩንታል ከመሮጥ አትቁም ሁሌም ከእንቅፋትህ እግርህ ይበረታል። ውብ ነገን እናውርስ ትላንትን አክመን በይቅርታ ጸበል ትውልድ ይጨርሳል ያረገዝነው እንባ የቋጠርነው በቀል። ከመስጠት አንጉደል ተቀማኞች ገደል ተረግጠን ብንጣል ካሸከሙን በቀል ምናወርሰው ፍቅር ሀገር ይለውጣል። ሰምተሃል ተባሪው በተራራ ጉራ ሸለቆ ልብ ይዘህ በድፍረት አትዛት ይልቅ እድልህን በጥረትህ ተመን ከልብህ ላይ ግዛት። አሳራ ደባይቶ መከራየውን ልጋት ጀግናናት አትክድም በሸርበኞች ድንጋይ በሽንታሞች ተረት ሀገር አትናድም። አመሰግናለሁ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ዦበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት
ክፍል 9 ምዕራፍ 19 ሶስቱ ነገሥታት። ራስዬ መንገሻ ዛሬ ያደሩት እኛ ጦር ሰፈር ነው። የራስዬም ጦር የሰፈረው ከኛ ጦር ሰፈር የተወሰኑ ሰዓቶች የሚፈጅ መንገድ ራቅ ብሎ እታች ቆላው ውስጥ ነው። ራስዬ መንገሻ ያላቸው የሚከተላቸው ወደ 5000 የሚሆን ወታደር ብቻ ነው። የቀረው ጦራቸው በትናንሽ ሹሞች እየተመራ ተበታትኖ ተምቤን ውስጥ ከጠላት ጋር ይዋጋል። እንደሚመስለኝ ራስዬ መንገሻ አድዋን ሲለቁ ብዙ ንብረት ያዳኑ አልመሰለኝም። ወይም ደግሞ ለወታደሮቻቸው የወር ደሞዝ ለመክፈል ይችሉ ዘንድ ከራስ ጋታ 5000 ጠገራ ብር ተበድረው ነው የሄዱት። የኢትዮጵያ ወታደሮች የወር ደሞዝ 1 ብር ነበር። በዚህ 1 ብር ወር ከወር ቀለባቸውን ችለው መቆየት አለባቸው። ይህች 1 ብር የገበሬውን ወዶ ገባ ወታደር አይመለከትም። ለምሳሌ ከደጃዝማች አበራ 20,000 ጦር ከደጃዝማች አበራ 1 ብር እንኳ ሲወስድ አላየውም። ይህስ ካሳ የጦርነት ካዝናቸው ወደ 300 ሺህ የማሪያ ፕሬዛ ብር ይጠጋ ነበር። በዚህ በጦርነት ሰዓት ማንም የወረቀት ገንዘብ ስለማይቀበል እነዚህን ከባድ የብር ሳንቲሞች መሸከም ግድ ነበር። የራስ ካሳ ካዝና ክብደት ወደ 8 ቶን አካባቢ ሲሆን እነዚህን ብሮች በሳጥን ከቶ ከጦሩ ጋር ለማጓጓዝ ወደ 200 የሚሆኑ አህዮች ያስፈልጉ ነበር። ባለፈው ከራያ ሽፍቶች ጋር ችግር በተፈጠረ ጊዜ ራያዎች የተወሰኑ ሳጥኖች ዘርፈው ስለነበር ራስ ካሳ ገንዘብ ቤታቸውን ብሮቹን እንዲቆጥር አዘዙት። ከጠዋት ጀምረው አራት የገንዘብ ቤቱ ረዳቶችና ገንዘብ ቤቱ ተቀምጠው ዋናው ገንዘብ ያዥ ሳጥኑን ይከፍትና ብሮቹን ሜዳ ላይ ዘርግፎ አንዷን ያነሳና ሲወረውር ሌሎቹ አራቶቹ አንድ ይላሉ። ሁለተኛውን ሲወረውር ሁለት፣ ሶስተኛውን ሲወረውር ሶስት እያሉ ቆጠራ ውስጥ ገቡ። ከዛ በኋላ ለገንዘብ ቤት ከተመረጠች አንዲት ዋሻ አጠገብ ሳልፍ ገንዘብ ቤቶቹ በትዕግስት እየቆጠሩ 12375 መድረሳቸውን ሰማው። ማምሻው ላይ ስመለስ በዚያው በገንዘብ ቤት በኩል ሳት ገንዘብ ቤቶቹ በዋሻ ውስጥ ሆነው ከፍ ባለ ድምፅ ይጨቃጨቁ ነበር። ነገሩን በኋላ ስሰማ እንዲህ ነበር። አንድ የራስ ካሳ ዘር ከራስ ካሳ ወደ ዋናው ገንዘብ ቤት ተልኮ ወደ ዋሻው ከገባ በኋላ መልእክቱን ለዋናው ገንዘብ ያዥ እያስረዳ ከተቆለለው የማሪያ ትሬዛ ብር አንዱን በእግሮቹ ጣቶች ቆልፎ ሊወጣ ሲል ከአራቱ አንዱ ስላየው ዘቡም ብሩን ቢመልስም ይሄ ግርግር ቆጣሪዎችን ቁጥሩን አሳሳታቸው እና አንዱ 24753 ነው ብሎ በምኒልክ ሲመልስ ሌላው ደግሞ የለም 24553 ነው ብሎ እሱም በምኒልክ ይምላል። መጨረሻ ዋናው ገንዘብ ያዥ እንደ ንጉሥ ሰለሞን ይፈርዳል። በሉ አሁን መሽቷል፣ ነገ በጠዋት ተነስተን እንደገና እንቆጥራለን ይላቸውና ይለያያሉ። ሁለተኛው ቀንም መቁጠሩ ስላልሆነላቸው ጭቅጭቁን ትተው ለራስ ካሳ ምንም እንዳልጎደለ ተናግረው ብሮቹን ወደ ሳጥን መልሰው ቆለቋቸው። በርከት ያሉ አስቸጋሪ ቀናት አለፉ። መላ አካላቴ ክፉኛ ደክሟል፣ ትኩሳት በትኩሳት ሆኛለሁ። በጦር ሰፈራችን እውነተኛ ዶክተር ቢኖረን ኖሮ ባለሁበት ሁኔታ ቢያንስ የተወሰኑ ቀናት ለጥ ብዬ በጸጥታ እንድተኛ እንዲሁም ትኩሳቴን እንዳስታመም ባዘዘኝ ነበር። ግን መተኛቱ የማይታሰብ ጉዳይ ነው። እንዴት ስታስቦ ገና ሳይነጋ በወጋጋኑ ድንኳናችንን ነቅለን ወደ ዋሻ መግባት አለብን። አለበለዚያ ልክ ጎህ ሲፈስ እነዚያ የተረገሙ የቆርቆሮ አሞራዎች መጥተው ድራሻችንን ያጠፉናል። አሁን የኢትዮጵያ ወታደር የጣሊያንን አውሮፕላኖች ተላምዷቸዋል። ገና ሳይመጡ በፊት ድንኳኑን ነቅሎ ልክ የማስጠንቀቂያዎቹ ተኩሶች ሲተኮሱ ተረጋግቶ ወደ ቆፈራት ዋሻው ይገባል። በከንቱም ውድ ጥይቱን ማባከን እርግፍ አድርጎ ትቶታል። ምንም እንኳ በየቀኑ ለረጅም ሰዓታት በቦምብ ቢደበድቡንም እንደመጀመሪያው አካባቢ ብዙ ሰው አያልቅብንም ነበር። ያው ዋሻዋ የቦምብ ናዳ ሳትችል ቀርታ በቆፈራት ምሽጉ የሚቀበር እድለቢስ ግን አይጠፋም ነበር። በዚህ መሃል ጣሊያኖች ሽፋታ ከምትባል ቀበሌ ወደ መቀሌ አካባቢ የጀመሩትን የአውሮፕላን ማረፊያ ሰርተው ጨረሱ። የኢትዮጵያውያን ሰላዮች አገላለጽ ወደ 30 አውሮፕላኖች፣ ወደ 30 ታንኮችና በርካታ የጭነት መኪናዎች ከብዙ ተንቀሳቃሽ ብረት ለበስ መኪና ነገሮች ጋርና በጣም ብዙ ወታደሮች ማስፈራቸውን ተናግረዋል። እዚህ ላይ የኢትዮጵያ ሰላዮች ወታደር ቁጥር ላይ ብዙ አይሆንላቸውም፣ እናም ብዙ የሚለውን ቃል ይጠቀሙ ነበር። ኢትዮጵያውያን በአይነታቸው ተወዳዳሪ የማይገኝላቸው ድንቅ ሰላዮች ቢሆኑም በወታደር ቁጥር ላይ ችግር ነበረባቸው። አንድም በዘመናዊ መልኩ በየሻለቃው የተመደበውን ጦር ለይቶ ማወቅና ማስላቱ ላይ ችግር አለባቸው። ወይም ደግሞ እንዲያው ዝም ብለው ብዙ ወይም በጣም ብዙ ማለት ይቀናቸዋል። ራስካፋ ከራስትዩም ጋር ተመከሩ በኋላ መቀሌ የሰፈረው ጦር ላይ ጥቃት ከመሰንዘራቸው በፊት ትክክለኛውን የጣሊያን ወታደር ቁጥር ማወቅ በመፈለጋቸው ብልጽና አሉ የሚሏቸውን ሹሞቻቸውን ለፍለላ መላክ ጀመሩ። ላዮቻችን ወደ መቀሌ ሲጓዙ በአብዛኛው እንደ ተራ ባላገር ገበያተኛ ለብሰውና ያለምንም መሳሪያ የፍየል ግልገል ወይም ዶሮ ወይም የፍየል ቆዳ ይዘው ወደ መቀሌ ከተማ ገብተው ይመለሱ ነበር። ይሁንም እንጂ አንዳንድ ገበሬዎች ለሁለቱም ወገን ይሰደዱ ስለነበር ይህንንም ጣሊያኖች ደርሰውበት ለመቀጣጫ ብዙ ሰው በመቀሌ አደባባይ ሰቀሉ፣ ረሸኑ። እነዚህ ምስኪኖች ባህል ብዙዎቹ በእውነትም የሆነ ነገር ሽጠው ዕቃ ለመግዛት የወጡ ገበያተኞች ነበሩ። ጣሊያኖቹ በዚህ መልኩ ብዙ ኢትዮጵያውያን ገበሬዎች ቢፈጁም እኛ ሰላዮች ሳይበገሩ በየቀኑ ወዶ ገቦች ራስ ካሳፊ እየቀረቡ እድሉ እንዲሰጣቸው ይደምኑ ነበር። አንድ ቀን ማምሻው ላይ አንድ ሸምገል ያለና ጸጉሩን ያጎፈረ ረዘም ያለ ቂማም ሸበቶ ሽማግሌ ራስ ካሳፊ ቀርቦ ወደ መቀሌ ይልኩት ዘንድ ለመነ። ራስ ካሳ የሽማግሌውን ሁኔታ አይተው ደስ እንዲለው ብቻ ሲፈቅዱለት እንዲጠነቀቅና ጦሩ እንደሚፈልገው ጭምር አስጠንቅቀውና ሞራል ሰጥተው ላኩት። ይህ ሽማግሌ ወደ መቀሌ ጉዞ ሲጀምር ዶሮም ይሁን የፍየል ግልገል የፍየልም ቆዳ ምንም የሚሸጥ ነገር አልያዘም ነበር። በምትኩ ይህ ብልህ ሽማግሌ ሁለት አነስ ቢሉም ለሸክም የሚከብዱ ያልሰነዱ ቦምቦች ይዞ ጉዞውን ቀጥሎ በሁለተኛው ቀን በርካታ ጠቃሚ የሆኑ መረጃዎች ይዞ ተመለሰ። እኔም የወሬ ወሬ የሽኔውን ዝና ሰምቼ አይቅርብኝ አልኩና ያኔ ትኩሳት በነበረኝ ጊዜ ደጃዝማች አበራ ከለገሰኝ አረቄ ከሲጋራዎች ጋር ሽማግሌውን ጋብሼ አስደናቂውን ጉዞውን እንዴት እንደነበረ እንዲያጫውተኝ ለመንኩት። እውነት ለመናገር ሽኔው ሲያጫውቱኝ ሳቄን መቆጣጠር አልቻልኩም ነበር። ነገሩ እንዲህ ነው። ሽኔው ሁለቱም ቦምቦች በመያዝ ወደ አንድ የጦር ካምፕ ይሄዱና አለቃችሁን አቅርቡልኝ ይሏቸዋል። የጣሊያን ወታደሮች የሚናገሩት ስላልገባቸው አስተርጓሚ ወዳለው አንድ መሳለቃ ይወስዷቸዋል። ሽማግሌው መሳለቃው ጋር ይቀርቡና ጌታዬ፣ ይኸውልዎት ትላንት ወደ እርሻ ቦታዬ ስሄድ እነዚህ ሁለት ብረቶች ከማሳያ ውስጥ አገኘኋቸው። እንደ ጎረቤቴ አባባል ከጣሊያን አውሮፕላኖች ቂጥ ስር ነው የወደቁት አሉ። እናም ይኸው እነሆ ይዤላችሁ መጥቻለሁና ተቀበሉኝ፣ ካሳም ይሰጠኝ ብለው ይለምናሉ። መሳለቃው በሽማግሌው ታሪክ እየሳቀና ቦምቦቹን ተቀብሎ ካሳውንም ሳይከፍላቸው ትከሻቸውን መታ መታ እያደረገ ከጣሪያ በላይ እየሳቀ ሽማግሌውን ያባረራቸዋል። ሽማግሌው በዚህ መልኩ ከአንዱ የጦር ሰፈር ወደ ሌላው እየዞሩ አንድ መቶ አለቃ ብረቶችን ወስዶ ብሬን ሳይሰጥ አባረረኝ፣ ከጣሊያኑ ንጉሥ ዘንድ አቅርቡኝ እያሉ ሲከሱ ሁሉም ቦታ እየሳቁባቸውና እያላገጡባቸው ሲያበሯቸው ተመሳሳይ ታሪክ እያወሩ ተመሳሳይ መልስ እየገጠማቸው በመቀሌ ከተማና በአካባቢው ያለውን የጣሊያን ጦር አንድም ሳይቀር ፈልለው ተመለሱ። አዎ ድንቅና ብልህ ሽማግሌ መሆናቸው አስደስቶኝ እያደነኳቸው ምሽቱን ስንጫወት ቆይተን ውግዳዬ የነበረችውን አረቄ ተንጠፍጥፋ ስታልቅ ተለያየን። ለመጀመሪያ ጊዜ ራስ ካሳ ህዳር 16 ቀን የመጀመሪያ ልጃቸውን ደጃዝማች ወንድወሰንንና ጀርማቻ ቡድን ካስተሽ ወታደሮች ጋር ያምባራዶመን ተራራ ጫፍ እንዲይዙ አዘው ላፋቸው። የሚገርመው ነገር የጣሊያን ጦር ጀነራሎች ታሪክ የማይረሳው ታላቅ ስህተት የሰሩት አምባራዳመን የመሰለች ቆልፍ ቦታ የኢትዮጵያ ሰራዊት ሳይደርስ በፊት ቀድመው ያለመያዛቸው ነበር። የሁለቱ ደጃዝማቾች ጦር የጣሊያን ሰላይ አውሮፕላኖች እንዳያቸው ሌሊቱን ቀደመን ተገናርገው ሲጓዙ አድረው ይነጋጋፊት አምባራዶን ደርሰው መሸጉ። የጣሊያን አውሮፕላኖች ረፋዱ ላይ አምባራዶምን ሲዞሩ አረፋፍደው በስተመጨረሻ የተሸከሙትን የቦምብ ጭነት በትንሿ የእንጣሎ ከተማ ላይ አራግፈው ወደ መቀሌ ተመለሱ። አምባራዶም ከባህር ወለል በላይ 2756 ሜትር ከፍታ ያላት፣ የሁለቱም ወሳኝ መንገዶች ማለትም ወደ መሀል ሀገር ዘልቆ ለመግባት አምባላጌን አልፎ ወደ ሰቆጣ ለማለፍ የሚያስችሉ መንገዶችን መቆጣጠሪያ ብቸኛ አማካይ ቦታ ነበረች። ሆነም ቀረ ከሁለት ወር በኋላ አምባራዶምን ለመቆጣጠር ከራስ ሙሉጌታ ጦር ጋር ሁለት ሳምንት የፈጀ ከባድ ጦርነት ተደርጎበት የጣሊያን ጦር ምንጊዜም የማይረሳው ከፍተኛ ጉዳትና ሽንፈት ገጥሞታል። ያኛው የራስ ካሳ ጦር እስካሁን ከሰፈርንበት ጣይ ቦታ የጦር ሰፈር ሆኖ የራስ ሙሉጌታን መምታት በትዕግስት ሲጠብቅ፣ የጣሊያን ጦር ሌት ተቀን በመቀሌና አካባቢዋ ያለውን ጦር እያጠናከረ ከመቀሌ ወደ መሀል ሀገር የሚወስድ ጥርጊያ መንገድ በመስራት ላይ ነው። በዚህ መንገድ ጠረጋ ስራ ላይ የተሰማሩት በአብዛኛው ኤርትራውያን ሲሆኑ የቀን ደመወዛቸው 1 ብር ተኩል ነበር። እዚህ ላይ የኢትዮጵያ ወታደር የወር ደመወዝ ማለት 1 ብር ጋር ስናወዳድረው በርካታ የትግራይ ተወላጆች ከጦራቸው እየጠፉ ለጣሊያኖች መንገድ ጠረጋ መገበራቸው መግባታቸው ሲገርመን አይገባም። እነዚህ የትግራይ ልጆች ጥቂት ብሮች ካጠራቀሙ በኋላ ወደ ሽሞቻቸው በመመለስ በጦርነቱ ሙሉ በሙሉ በመሳተፍ ብቻ ሳይሆን ለራስ ካሳ በጣም ትልቅ ጠቀሜታ ያላቸው መረጃዎችን ይዘው ተመልሰዋል። ጣሊያኖች እንዲህ በቀላል ገንዘብ በርካታ የሰው ጉልበት ተጠቅመው መንገድ የመጥረጉን ስራ ገፍተውበት መቀሌ ብዙ ርቀው ሌት ተቀን እያሰሩ አልፎ አልፎ ቀን ላይ በብዙ ብረት ለበስ ተሽከርካሪዎች ሲዘዋወሩ ታይተዋል። ይህን የተገነዘቡት ሁለቱ ደጃዝማቾች ወንድወሰንና ጨቡዴ የመንገድ ስራውን ለማጨናገፍ ጥቃት ቢሰነዝሩም በቀላሉ ወደ ምሽጋቸው እንዲመለሱ በዘመናዊ መሳሪያ የታጠቀው የጣሊያን ልዩ ብርጌድ አስገድዷቸዋል። ምንም እንኳ ጦርነቱ ከተጀመረ 2 ወር ቢያልፍም እስካሁን እዚህም እዚያም ከሚከፈቱ አነስተኛ ተኩሶች በስተቀር የኢትዮጵያ ጦር ፊት ለፊት ከጠላት ጦር ጋር ገና አልገጠመም። የራስ ካሳ ዋናው ጦር በትዕግስት የራስ ሙሉጌታን ጦር እየጠበቀ ነው። በንጉሠ ነገሥቱ አስተዳደር የኢትዮጵያ ጦር ሚኒስትር የሆኑት ራስ ሙሉጌታ አዲስ አበባ 100,000 ጦር በላይ ይዘው ከዛሬ 2 ወር በፊት ቢነሱም እንደምንሰማው ወሬ ከሳምንት በፊት ማይጨው ገብተዋል። እዚሁ ጋር ተያይዘው በሚናፈስ ወሬ ጦራቸው ማይጨው ከመድረሱ በፊት ወደ ቆቦ አካባቢ በራያ ውስጥ ጥቃት ደርሶበት እንደነበርና ከ2 ቀን በላይ በፈጀው በዚህ በሁለት ወንድማማቾች መካከል በተደረገ ጦርነት በርካታ ሰው ከሁለቱም ወገን ማለቁንና ራያዎች በስተመጨረሻ መሸሻቸውንም ሰምተናል። ለነገሩ የኛም ዘላኗ የጦር ሰፈራችን በየቀኑ ማለት ይቻላል በትግራይ ሽፍቶች ሳትዘረፍ ያደረችበት ቀን የለም። ከማስታውሰውና ከባድ ደም ከፈሰሰበት ግጭት በእኛ የጦር ሰፈር ማለት ነው ህዳር 24 ቀን ሌሊት ነው። በዚሁ ወንድም የመግደል ጦርነት ከኛ ወገን 15 ወታደሮች ጦራችንንና ንብረታችንን ሲከላከሉ ሲወድቁ ከሽፍቶቹ ወገን ወደ 30 ገደማ በከንቱ ተገለዋል። የቁስለኞችን ቁጥር መርፌ ወጊው ዶክተራችንም የሚያውቀው አይመስለኝም። አሳዛኝ ታሪክ ነውና ይቅር ቢያንስ እኔ ላስታውሰው አልፈልግም። ታዛስ አንድ ቀን ረፋዱ ላይ ወደ አምባላጌ በኩል አራት አውሮፕላኖች ወደ መቀሌ እየተመለሱ ነው። በኋላ እንደሰማሁት እነዚህ አራት አውሮፕላኖች የንጉሠ ነገሥቱን ጦር ደሴ ላይ ደግበው መመለሳቸው ነበር። ከሰዓት በኋላ ባለሶስት ሞተር አውሮፕላኖች አምባላጌን ዙሪያ መደብደብ ጀመሩ። ወትሮው የተለየ ነገር ቢኖር አውሮፕላኖቹ አሁን ትላልቅ ቦምቦች ስለሚጥሉ እንዳታው በሚያስነሳው እርምታ የሚንቀጠቀጠው መሬት እኛ ድረስ ይሰማ ነበር። ማምሻው ላይ እታች ረባዳ ቦታ ላይ እንደ ጉንዳን ሰራዊት መስመር ይዞ የሚርመሰመስ የኢትዮጵያ ጦር ተራራውን እየወጣ ወደ እኛ ሲዘልቅ አየሁ። ቀዳሚውና በደጃዝማች አውራሪስ የሚመራው ከጅማ የተነሳው የራስ ሙሉጌታ ጦር ነበር። የዚቱም ሙሉ ሲጎርፍ ያደረው የራስ ሙሉጌታ ጦር ዝርክርኩ የወጣ በጉዞ የደከመ ነበር። የሚቀጥሉት ሁለት ቀናትም የባላገሩ ጦር ከየአቅጣጫው እየመጣ ይቀላቀል ነበር። በመጨረሻ ታህሳስ 3 ቀን ለረጅም ጊዜ ሲጠበቅ የነበረው የራስ ሙሉጌታ ጦርና እሳቸው ራስ ሙሉጌታም ደረሱ። የራስ ሙሉጌታ ወታደሮች ከኢትዮጵያ መንግስት ደሞዝ የሚከፈላቸው እውነተኞቹ የኢትዮጵያ ወታደሮች ነበሩ። ራስ ሙሉጌታ ከጦሩ ጋር በርከት ያሉ በቤልጅየም መኮንኖች የሰረጠኑ ወታደሮችም ነበሯቸው። ፈጣኖቹንም ባለ 20 ሚሜ የስዊትዘርላንድ ካምፓኒ ኦርሊዮን የሰራቸውን መካከለኛ መድፎች የታጠቀም ጦር ነበር። ይሁን እንጂ አብዛኛው የራስ ሙሉጌታ ጦር የታጠቀውን ባህላዊውን መሳሪያ ነበር። ሺዎች የሚቆጠሩ እጅና እግራቸውን ብቻ ይዘው የመጡም ነበሩ። ራስ ሙሉጌታ የተራራውን ምስራቃዊ ክፍል ይዘው ሰፈሩ። በዚህ በኩል ብዙም ሰው የማይጠቀምበት ከመቀሌ ወደ ደቡብ እስከ ደሴ ድረስ የሚወስድ መንገድ ነበረው። ከወር በላይ የራስ ሙሉጌታ ጦር በመንገድ ላይ እያለ ብዙ የሚናፈሱ አስደሳች ወሬዎች ነበሩ። እንደ ወሬው የራስ ሙሉጌታ ጦር በብዙ አውሮፓውያን መኮንኖች የሚመራና በርካታ የብሪታንያ የቀይ መስቀል ዶክተሮችም እንዳሉትና ሌላም ጥሩ ጥሩ ወሬዎች ጣፍጠው ይወሩለት ነበር። አሁን ራስ ሙሉጌታንና ጦራቸውን ሳይ ያቺ ወሬ እውነትም ወሬ ብቻ ነበረች። አንድም ዶክተር አብሯቸው የለም። መኮንኖች ከአንድ ኩባዊ ካፒቴን በስተቀር ማንም አልነበረም። ኩባዊው ካፒቴን አሌሳንድሮ ዴልቫል 30 ዓመት ቢሆነው ነው። የተወለደው አሜሪካን ሀገር ቴክሳስ አካባቢ ሲሆን እዚያ ቴክሳስ ውስጥ ሚሊተሪ አካዳሚ ገብቶ የተማረ ሲሆን እዚያው አካዳሚ እያለ ከአንድ የሜክሲኮ ጀነራል ልጅ ጋር ይወዳጅና ሜክሲኮ ውስጥ አብዮት ሲፈነዳ ጀነራሉን ከነ ልጃቸው አጅቦ ወደ ሜክሲኮ ይሄዳል። የሜክሲኮ አብዮት ሳይሳካ ቀርቶ ጀነራሉ ከነ ልጃቸው ወደ ሌላ የላቲን አሜሪካ አገር ሲሰደዱ ወጣቱ አሌሳንድሮ አጅቧቸው ተሰደደ። እሱም ሳይቆይ አሌሳንድሮ ኤኳዶር ውስጥ በተካሄደ አብዮት ይካፈላል። በዚሁ አብዮት ኤኳዶር ውስጥ በብዙ ጥይቶች ተመትቶ እንደቆሰለ ይማረካል። አሌሳንድሮ ከኤኳዶር መንግስት ምህረት ያገኝና ወደ ኩባ ይሄዳል። የወጣት ካፒቴን ኩባ ውስጥ በተፈጸመ ወታደራዊ እንቅስቃሴ ይሳተፍና ተይዞ ሞት ይፈረድበታል። በእስር ላይ ያለ ዘበኞችን ጉቦ ከፍሎ አሳምኖ እንደ አንድ የእንግሊዝ መኮንን ልብስ ለብሶ በአንድ ወደ እንግሊዝ አገር በሚያመራ መርከብ ተሳፍሮ እንግሊዝ አገር ይገባል። ከጥቂት ወራት በፊት ለንደን ኢትዮጵያ ኤምባሲ ቀርቦ ለንጉሠ ነገሥቱ ጦር ያገለግል ዘንድ ጠየቀ። ጥያቄው አዎንታዊ መልስ አግኝቶ እነሆ ዛሬ የራስ ሙሉጌታ የጦር አማካሪ ሆኖ ከአጠገቤ ቆሟል። በነጋታው ረፋዱ ላይ ራስ ጁን መንገሻ ከትልልቆቹ ሹሞቻቸው ጋር ሰፈር ደረሱ። ራስ ካሳ እንግዳ መቀበያ ድንኳን ለመጀመሪያ ጊዜ ሶስቱ ከፍተኛ ባለስልጣኖች ለምክር ወደ ድንኳኗ ሳሎን ገቡ። ሶስቱም ያልነገሱ ነገስታት ከፍ ብሎ በተዘጋጀ መድረክ ላይ ውዴፋስ ያበባ ምንጣፍ ተነፈላቸው መሃል ላይ የሰሜኑ ተወጣቅ ላይ አዛሽ ራስ ካሳ ሲቀመጡ ከእኛቸው ወገን ራስዩ መንገሻ ያዘ ዮሐንስ የልጅ ልጅ በስተግራቸው ሸበተው ሽማግሌ ራስ ሙልጌታ የኢትዮጵያ የጦር ሚኒስትር ተቀመጡ። ለነዚህ ያልነገሱ ሶስት ነገስታት እግራቸው ስር የአበባ ምንጣፍ ተነጥፎላቸው አሉ የተባሉ ከፍተኛ መኳንንትና የጦር አበጋዞች እንደየደረጃቸው በስልጣን ተዋረድ ተቀምጠዋል። ምናልባትም በኢትዮጵያ ታሪክ ለመጀመሪያ ጊዜ ይመስላል እንዲህ አይነት ከፍተኛ ባለስልጣኖች በአንዲት ድንኳን ውስጥ ሲሰበሰቡ። አዎ፣ በዚህ ድንኳን ውስጥ ደጃዝማች ኃይሉ ከበደ የዋግሹም ከበደ ልጅና ወራሽ የአጤ ቴዎድሮስ የልጅ ልጅ ደጃዝማች አብራሪስ የጅማው ደጃዝማች አበራ የተራሪውና ታላቅ ወንድሙ ደጃዝማች ወንድ ወሰንና ሌሎችም በርካታ ደጃዝማቾች፣ ታውራሪዎች፣ ቀኛዝማቾች፣ ግራዝማቾችና ሌሎች ሹሞች ሁሉ ተሰብስበዋል። የራስ ካሳ እልፍኝ አስተካይ ለዛሬው ቀን ክብር የሚገባውን ልብሱን ከሳጥኑ አውጥቶ እንደ ተጨማደደች ለብሶ በእጃች ድንኳን ውስጥ ያሉት ሹማምንት በትክክል በደረጃቸው መቀመጣቸውንና እንደ ማዕረጋቸውና እንደ አካባቢያቸው ወቅት የተለያየ ቀለም ባንዳቸው እራፊ ጨፍ እየተሸፈነ የሚታደላቸው ጠጅ መዳረሱን ይቆጣጠራል። ወታደራዊ ምክር ለረጅም ሰዓት ተካሂዶ በመጨረሻ አንድ ውሳኔ ላይ ተደረሰ። እያንዳንዱ ሹም ተራው ሲደርስ እየተነሳ ጣሊያንን ጦር እንዴት ገጥሞ ማሸነፍ እንዳለበት የነደፈውን እቅድ አስረዳ። በመጨረሻ ደጃዝማች አበራና ደጃዝማች ኃይሉ ከበደ ያቀረቡት ሀሳብ ብዙ ካከራከረና ሌላ ብዙ ነገሮች ከተጨመሩበት በኋላ 100% በአንድ ድምፅ ጸደቀ። ይህ ፕላን ከወታደራዊ ስትራቴጂክ አንጻር መጥፎ አይደለም፣ ተግባራዊ ማድረግም ይቻላል። በዚሁ እቅድ መሰረት ራስ ሙልጌታ ከመቀሌ በስተምስራቅ ያለውን ቦታ እንዲይዝ፣ ራስ ካሳና ራስ ስዩም በህብረት የአምባራዶምን ተራራ ይዘው ወደ ሰንቤን እንዲገፉና የመቀሌን ዙሪያ ከቦ በገራልታ ያሉ ሁሉንም መንገዶች ዘግቶ ይዞ የኢጣሊያን ሰራዊት ምንም አይነት ስንቅና ትጥቅ እንዳያገኝ ማድረግ ነበር። በየቀኑ ወደ ጦር ሰፈራችን በቡድን በቡድን እየሆኑ የኤርትራ ተወላጅ የገበሬ ወታደሮች ይጎርፋሉ። እነዚህ ወታደሮች በሰላሙ ጊዜ ኤርትራ ውስጥ ውትድርና ገብተው ዛሬ ጦርነት ሲጀመር የጣሊያንን ጦር እየከዱ ከነጥጥቃቸው በምኒልክ እየማሉ ከወንድሞቻቸው ጋር ይቀላቀላሉ። እነዚህ ውድ የኤርትራ ልጆች የኢትዮጵያው ጦር በሚቀጥሉት 5 ወራት ከጠራት ጋር ገጥሞ ድል በመታባቸው የጦር አውድማዎች ሁሉ ተሳትፈው ጀግንነታቸውን አስመስክረዋል። የጣሊያን ጥቁር ሸሚዝ ለባሽ የጦር መኮንኖች በውጊያ ላይ በመጀመሪያው ረድፍ ኤርትራውያንን አሰልፎ አስተማማኝ በሆነ ርቀት ይከተሉ ነበር። ኤርትራውያን ታዲያ ሁሌም ከኢትዮጵያው ጦር ጋር በገጠሙ ጊዜ ወይ ፈጽሞ አይተኮሱም አሊያም ሆን ብለው ወደ ሰማይ እየተኮሱ ከወንድሞቻቸው ጋር ይቀላቀሉ ነበር። ኢትዮጵያውያንም ኤርትራውያንን ትጥቅ ለማስፈታት ጊዜ ሳይፈጁ አልፈው የጣሊያኑን ጦር ይገጥሙ ነበር። በዚህ ሁኔታ የሚደነግጠው የጣሊያን ጦር ብዙም ሳይታኮስ ይሸሽ ነበር። ኤርትራውያን በሚበዙበት የጣሊያን ክፍለ ጦሮች ብዙ ጊዜ ብጥብጥ ይነሳ ነበር። በአብዛኛው ኤርትራውያን ጣሊያኖቹን አለቆቻቸውን ረሽነው ከነሙሉ ትጥቃቸው ወደ ኢትዮጵያውያን ወንድሞቻቸው ወገን የሚገቡበት ጊዜ ትንሽ አልነበረም። በጦር ሰፈራችን እነዚህን ኤርትራውያን ለመቀበል በየቀኑ ድግስ ብቻ ነበር። ኤርትራውያን በምኒልክ ስም እየማሉ በተለያዩ ደጃዝማቾችና ፊታውራሪዎች ስር ይመደቡ ነበር። አልፎ አልፎም ራስ ካሳ ሹመት እየሰጡ የራሳቸውን ጦር እንዲመሩም ያደርጉ ነበር። ጣሊያን የቀኝ ግዛት አስተዳደሮች በእነዚህ ኤርትራውያን ላይ ከፍተኛ የሚሉትን እርምጃ ሁሉ ይወስዱ ነበር። በኢትዮጵያ የከዳ ወጣት ቤተሰቦችን ንብረት ይወርሳሉ። ንብረትም ከሌላቸው ያስዋቸው ነበር። አልፎ አልፎም የመከታቻ ወጣቶችን ሰብስበው ይረሽኑ ነበር። ይሄ የጣሊያኖች ጭካኔ ወደ ኤርትራ ልጆች ግን ወደ ኋላ አላስበረገጋቸውም። በየጊዜው ሲጎርፉ ነበር ደር ምዕራፍ 20 የጣሊያኖች ብቀላ። የጣሊያንና የኢትዮጵያ ጦርነት። ጦርነት በኢትዮጵያ የዓለም ጋዜጦች ለአንባቢዎቻቸው የሚያጎርሱት በመጀመሪያው ገጾቻቸው ላይ በትልቁ የሚጽፏቸው የዕለት ተዕለት ርዕሰ ዜናዎች ነበሩ። ግን በእውነት ይሄ ጦርነት ነበር? በፍጹም ይህንን ጦርነት ነው ብሎ ማመን አይቻልም። ሙሶሎኒ የጦርነት ትዕዛዝ ሳያውጅ የነጻን አገር ድንበር ጥሶ በማን አለብኝነት በአውሮፕላን ቦምብ እዝን የሚጨርስ ወታደር ጦርነት ላይ ነኝ ሊል አይችልም። እንዲህ አይነት ወታደሮች ቅጥር ነፍሰ ገዳዮች እንጂ ወታደሮች ሊባሉ አይገባቸውም። ጀግናው የኢትዮጵያ ልጅ ቤት ባፈራው መሳሪያ ጋሻና ጦሩን ታጥቆ ጎራዴውን መዞ የቦምብ ናዳ እየወረደበት የአገሩን ድንበር ለማስከበርና ውዷን ነፃነቱን ላለማጣት የዕለት ተግባሩን ለሽማግሌዎችና ለሴቶች ትቶ ተራራ ወጥቶ ገደል ወርዶ በብዙ ሸንተረሮች አልፎ ብዙ ወንዞችን ተሻግሮ ይኸው እዚህ ደርሷል። ህዳር 29 ቀን 1928 ዓመተ ምህረት ከረፋዱ ጀምሮ እስከ ማምሻው ድረስ ከሩቅ በየተወሰኑ ደቂቃዎች ያለማቋረጥ ፍንዳታዎች ይሰማሉ። አሁን ኢትዮጵያውያን የጣሊያን የሞት ቆርቆሮዎች የሚጥሉትን ቦምቦች ፍንዳታ ስለተላመዱት እንዲህ ከሩቁ የምንሰማውን ፍንዳታ ከቁም ነገር የሚቆጥር ሰው አልነበረም። ገና ትናንት ነበር ራስ ካሳ ስለ ሁኔታው አስተማማኝ መረጃ የደረሳቸው። የጣሊያን መድፈኛ ጦር ከጦርነት ስልት አንጻር ምንም አይነት ጥቅም የሌላትን ከዲባ ወንዝ አጠገብ ያለችውን የደብሪን ከተማ ይደበድባል። ከ150 በላይ የመድፍ ጥይት ያረፈባት ደብሪ ዱቄት ከመሆኗን በላይ ከከተማዋ በጊዜ መውጣት ያልቻሉ አዛውን ሴቶችና ሕፃናትም መቀበሪያ ቦታ ሆነች። ጣሊያኖች ይህንን ፍጹም ግፍ የተሞላበት አረመኔያዊ ድርጊት እንዲፈጽሙ ምን እንዳስገደዳቸው ማንም ሰው አያውቅም። ምናልባት የፋሽስቱ ጦር አለቃ ይህን ሲያዝ ምን እንደሚሰራ ራሱም አያውቅ ይሆናል። በሁለተኛው ቀን አንድ ቀጠን ያለ ወጣት የትግራይ ልጅ 30 ከሚሆኑ ተከታዮቹ ጋር ወደ ጦር ሰፈራችን መጣ። የዚህ ወጣት ጎበዝ ተከታዮች አንድ አሮጌና አንድ የዘመኑን መሳሪያ ከመታጠቃቸውም በላይ በርከት ያሉ መስረጃዎችም ይዘው በ80 አህዮች የተለያዩ መሳሪያዎችና የጦር ቁሳቁሶች ጭነው ነበር። ይህንኑ ወጣት ሹም ወደ ድንኳኔ ጋብዤው ጠጅ ቀድቼለት ታሪኩን አጫወተኝ። ይሄ ወጣት ሹም ከተከታዮቹ ጋር ከወር በፊት የጣሊያንን ጦር ሲከታተሉ አልፎ አልፎም ኤርትራ ግዛት ውስጥ እየገቡ በጠላት ላይ ጉዳት ለማድረስ ሲሞክሩም ሳይሆንላቸው እየቀረ እንዲሁ ተራራውን ተገን እያደረጉ አመቺ ሁኔታዎችን ሲጠባበቁ 10 ቀን በፊት ወደ ኤርትራ ድንበር አካባቢ ከዋናው የጣሊያን ጦር 150 ኪሎ ሜትር ርቆ ወደ ኢንቲቾ በሚወስደው መንገድ አፋፍ ላይ መሽጎ ሳለ
በታች በቆላው ውስጥ በተባባ ሸለቆ የጣሊያን ጦር ሲርመሰመስ ያስተውልና ጣሊያኖቹ ተጠቃለው ወደ ሸለቆው መንገድ መግባታቸውን ካረጋገጠ በኋላ ለውጊያ ተከታዮቹን ያዛል። ምንም እንኳን ጦራቸው ጥቃት ከመሰነዝርባቸው የኢትዮጵያ ጦር በመቶ እጥፍ ቢበልጥምና ዘመናዊ መሳሪያ የታጠቀ ቢሆንም እንዲህ በድንገት ሳያስቡት ለዚያውም ከጦር ግንባር እንዲህ ብዙ ርቀው መጠቃታቸው አስበርግጓቸው ነፍሴ አውጪ የታጠቁትን ስለው ይሸሻሉ። እናም እነሆ ይሄ ብልህ ወጣት የጣሊያን ወታደሮች በዚህ ሸለቆ ጥለዋት የሸሹትን መሳሪያዎች በሰማንያ አህያ ጭኖ መጥቶ በጀግና ወቅት በራስ ካሳ ፊት ቀርቦ ተሹሟል። እንዲሁም ታህሳስ 3 ቀን ከወደ መቀሌ አካባቢ ቀኑን ሙሉ የመድፍ ተኩሶች እንሰማለን። ማንሻው ላይ የኛ ወታደሮች በርከት ያሉ ኤርትራውያን የጣሊያን ወታደሮች የጣሊያኖችን ወታደራዊ ልብስ እንደለበሱ ይዘው ቀረቡ። ከነዚህ የኤርትራ ልጆች አፍ እንደሰማሁት አንድ ኤርትራውያን የበዙበት ክፍለ ጦር ያመጸና አለቆቹን ገሎ ከነሙሉ ትጥቁ ወደ ኢትዮጵያ ጦር ሊገባ ሲዘጋጅ በመሃላቸው ከጂኖሮ ነገሩን መቀሌ ላሉ የጣሊያን ከፍተኛ ሹማምንት ያደርሳል። ጣሊያኖች ተተሸሚት ለባሽ መድፈኛ ጦራቸውን ልከው አመፀኛውን ጦር በአስተማማኝ ርቀት ደበደቡት። ያመፀው የኤርትራ ተወላጆች ጦር ቀኑን ሙሉ በመከላከል ሲታኮስ ውሎ ማምሻው ላይ ተረታ። እጅ የሰጡትን የኤርትራ ልጆች ያለምንም ወታደራዊ ፍርድ ረሸኗቸው። እነዚህም ራስ ካሳ ፊት የቀረቡት ኤርትራውያን ነፍሳቸውን ያተረፉት ያመተው ጦር አባል ሲሆኑ እነሆ ራስ ካሳ ፊት ቀርበው ከኢትዮጵያውያን ወንድሞቻቸው ጎን ሆነው የጠላትን ጦር ገጥመው በግፍ የተረሸኑትን ወንድሞቻቸውን ደም ይከፍሉ ዘንድ በምኒልክ ስም የሚለምኑ ናቸው። እንዲህ አይነት ዜናዎችን ግን ጣሊያኖች በሚለፍፉት የጦርነት ፕሮፓጋንዳዎች ውስጥ አያስገቧቸውም ነበር። ምዕራፍ 21 በነጋሪት ድምፅ። ጣሊያኖች መቀሌን በያዙ ሰሞን ጥቂት ጦራቸውን ወደ ተንቤን ልከው ያለምንም ውጊያ ተንቤንን ሲይዙ ለዓለም ሕዝብ የኢትዮጵያ ሕዝብ ሰራዊታችንን በደስታና በእልልታ ተቀብሎታል ብለው ለፍፈዋል። ጣሊያኖች በተንቤን ላሉ ሹሞች ሙሉ ሥልጣናቸውን ስተው ጆዝሮው እንደ ሰላሙ ጊዜ አገር እንዲያስተዳድሩ ስለተዋቸው በተንቤን ምንም እንዳልተፈጠረ ሕይወት ቀጥሎ ነበር። ማርሻል ባዶሊዮ ማለትም ደካማውን ማርሻል ደቦኖን የተካው የፋሽስቱ ጦር ጠቅላይ አዛዥ ተንቤን በጣሊያን እጅ እንደወደቀች ፍጹም እርግጠኛ ነበር። ለዚያም ነበር በተንቤን የነበረውን ጠንካራውን ጦሩን አንስቶ የመቀሌን ዙሪያ አጠናክሮ በጀነራል ጃቪያኖ የሚመራውን ጦር ከእንዳ ሚካኤል አስነስቶ ወደ ተንቤን የላከው። ይህ በእንዲህ እንዳለ ሶስተኛው የኢትዮጵያ ሰራዊት ሰሜኑ ጦር ግንባር ደረሰ። የራስ ምሩ ጦር ተከዜን ተሻግሮ ከደጃዝማች አያሌው ብሩ ጦር ጋር ተቀላቅሎ ከአክሱም እስከ አድዋ ባለው ግዛት ውስጥ ያለውን የጣሊያን ጦር አስጨንቀው ያበደብዱት ጀመር። በዚህ የተነሳ ባዶሊዮ የጀኔራል ጃቪያኖን ጦር ከተንቤን አንስቶ ለሁለተኛው የጣሊያን ክፍለ ጦር ደጀን እንዲሆንለት አስቦ ወደ እንዳ ሚካኤል መለሰው። በዚህ መልኩ ማርሻል ባዶሊዮ በተንቤን አራት ሻለቃ ጦር ከጥቂት ታንኮች ጋር ብቻ ነበር የተወው። ማርሻል ባዶሊዮ የተንቤኑን ትክክለኛና እውነተኛ ሁኔታ የተገነዘበው አይመስልም። የተንቤን ሹሞች ያለምንም ውጊያ ሰራዊቱን የተቀበሉት አቅማቸውን ገምተው የኢትዮጵያ ሰራዊት ተንቤን እስኪደርስ ድረስ ብቻ ነበር። ከዳር ተላሳቀን ራስ ካርታ ከራስ ጅም ጋር ተማክረው እጃዝማች ኃይሉ ከበደን ወደ ተንቤን በመላክ ከተንቤኑ ገሽ ከእጃዝማች አማረ ጋር ካቢያዲ በተጀባ ያለውን አለታማ ተራራ እንዲይዝ አዘዙት። በዚህ መሃል ታህሳስ 5 ቀን እጃዝማች ወንጀተን ካቢያስቶ ተነስቶ ወደ አምባራዶም ጨለማን ተገናድርጎ በመጓዝ ከደጃዝማች ጨቡዴ የጭልቃው ገዥቢና ከደጃዝማች አድማሱ ጦር ጋር ሊነጋጋ ሲል ተቀላቅሎ ገና በወጉ እንኳን ሳይመሽግ የጣሊያን አውሮፕላኖች መጥተው በቦምብ ደበደቡት። የጣሊያን ጦር ወረድ ብሎ ካቢያዲ ከተማ አጠገብ ሰፍሮ ነበር። የእኛም ጦር በየጊዜው በአምባራዶም ጦሩን አጠናክሯል። እንዲሁ በየቀኑ ጨለማን ተገን እያደረገ ወደ ተንቤን የሚዘልቀውን የኢትዮጵያን ሰራዊት የጣሊያን ሰላይ አውሮፕላኖች አይተውት ኖሮ አንድ ሰዓት ያህል 7 ባለ 3 ሞተር ትልልቅ አውሮፕላኖች በትላልቅ ቦምቦች ደበደቡት። በዚህ ምክንያት ማርሻል ባዶሪዮ ወደ አቢያዲ 7 ሻለቃ ጦር ከብዙ ታንኮችና ብረት ለበስ ተሽከርካሪዎች ጋር ላከ። ባዶሊዮ የላከው 7 ሻለቃ ጦር አቢያዲ ከመድረሱ በፊት ታህሳስ 8 ቀን ከአስር ሰዓት በላይ በፈጀው ውጊያ ጣሊያኖች መሸነፍ ብቻ ሳይሆን እስካሁን ይዘውት የነበረውን አምባጸለሪ ለቀው ወደ አቢያዲ መሸሽ ተገደዋል። ጣሊያን ጸለሪን ለማስመለስ ከፍተኛ ውጊያ ቢያደርግም እስካሁን በእጁ የነበረውን አቢያዲን በሽንፈት ለቆ ወደ ወረዩ ማፈግፈግ ተገደዋል። እዚያ የነበረው ሰራዊታችን ዋናው የራስ ካሳ ጦር እስከደረሰበት ቀን ድረስ አቢያዲን በታላቅ ወኔ እየተዋጋ በደሙ በእጁ አቆይቶታል። በዚህ ጦርነት የተካፈለ አንድ ኢትዮጵያዊ ወታደር ኋላ ላይ እንዳጫወተኝ ጣሊያኖች አምባጸለሪን መልሶ ለመያዝ በከባድ መትረየሶች እየታገዙ በሰማይ የአውሮፕላን ቦምቦች እንደ ናዜ ዝናብ ቢያወርዱባቸውም ኢትዮጵያውያን ወታደሮች አንዲትም ስንዝር ወደ ኋላ አላፈገፈጉም ነበር። ምንም እንኳ በርከት ያሉ ኮማንዶዎች ወደ ላይ መዝለቅ ቢችሉም በየቋጥኙ ስር የመሸገው የኢትዮጵያ ወታደር ፋታ አንሰጣቸውም ነበር። አንድ የኢትዮጵያ ወታደር የሚተኩሳት ጥይት የአንድ ጣሊያን ወታደር ሞት ማለት ነበረች። ኢትዮጵያውያን ፍጹም እርግጠኛ ሆነው ኢላማቸውን መምሳት ካልቻሉ አይተኩሱም። ለምንስ ዝም ብለው ይተኩሱ? የሶስት ጥይት ዋጋ አንድ ማርትሬዛ ብር በገባበት አንድ ብር ያን ወታደር የወር ደሞዝ በሆነበት ሁኔታ ኢትዮጵያውያን ተኩስ አቆሙና ጦራቸውን እየወረወሩ በጋሻቸው እየመከቱ በጣሊያኖች መሃል በመግባት የጠላትን ጦር አንገት በጎራዳቸው ይቀሉት ጀመር። በእንዲህ አይነት የኢትዮጵያውያን የጀግንነት ውጊያ የተደናገጠው የጣሊያን ጦር በእጁ ያለውን ከባድ መሳሪያ ጥሎ ቢያንስ አንገቱን ለማዳን ይሸሽ ነበር። ኢትዮጵያውያን የሚሸሸውን የጣሊያን ጦር እያሳደዱ ካቢያዲ ሲያበሩት 8 ሻለቃ ጦር ወደ ወረዩ በመሸሽ ሕይወቱን አትርፏል። በታህሳስ ወር ሁለተኛ አጋማሽ ላይ ጣሊያኖች የራስ ካሳንና የራስ ሙልጌታን ጦር በአውሮፕላን መደብደባቸውን ቀጥለዋል። ኢትዮጵያም ወገን በአብዛኛው በዚያ ኋላ ቀር አውሮፕላን መቃወሚያ ሲንታጡ ቢውሉም የጣሊያን አውሮፕላኖች እንደ ሁልጊዜ በአስተማማኝ ከፍታ ላይ ስለሚበሩ ምንም የሚፈጠር ነገር አልነበረም። ጦራችን እስካሁን አንድ እንኳ የጠላት አውሮፕላን የመጣል በለስ አልቀናውም። አልፎ አልፎ ወታደሮች መጠናቸው የተለያየ ከጣሊያን አውሮፕላኖች ላይ የወደቁ ቆርቆሮዎች ይዘው ይበጡ ነበር። ይሄ የሚያሳየው ጦራችን የሚተኩሳቸው የአውሮፕላን መቃወሚያ ጥይቶች ከፍተኛ ጉዳት ባያደርሱም ኢላማቸውን ይመቱ እንደነበር ነው። በተጨማሪ የፋሽስቱ ጦር ጠቅላይ መምሪያ አልፎ አልፎ በምንጠልፈው ሬዲዮ እንደምንሰማው አውሮፕላኖቻቸው ከፍተኛ ጉዳት ደርሶባቸው በመከራ ወደ ጦር ሰፈር ይመለሱ እንደነበር አምነው ይናገሩም ነበር። ታህሳስ 9 ቀን ምሽት በጦር ሰፈራችን የተለመደው የክተትና የተነስ ነጋሪቶች ይጎሰሙ ጀመር። እያባጫው ጥሩምባዎች ይነፋሉ፣ ከበሮዎች ይደለቃሉ። ይሄ ደግሞ ለሰራዊታችን ድንኳንን ነቅለ ተነስ ወደፊት መጓዛችን ነው ማለት ነው። ወዴት? ማንም አያውቅም። ማንም ምንም አይጠይቅም። ከስከዛ ነጋሪት ጎሳሚያቸውን አስጠርተው ነጋሪቶች እንዲጎሰሙ አዘዙ። ቀጥለውም አንዱን ሽማቸውን ጠርተው ጦሩን ይዞ ቀድሞ እንደ ቀዳሚ ጦር እንዲሄድ አዘዙት።
በቃ ራስ ከዚህ በላይ ስለ ጦራቸው መጨነቅ የለባቸውም። ይሄ በመቶ ሺዎች የሚቆጠረው ጦራቸው የሚንቀሳቀሰው በየግሉ ከራሱ ሹማምንት መኳንንቶችና የጦር አበጋዞች ጋር ራሱን ችሎ ነው። የአንዱ ደጃዝማች ጦር የሌላውን ደጃዝማች ጦር ተከትሎ፣ የአንዱ ፊታውራሪ ጦር የሌላውን ፊታውራሪ ጦር ጭራ ይዞ እየተከተለ ሌላውን የፊታውራሪ ጦር በጀርባው ደርቦ እንዲህ እንዲህ እያለ የአንዱ ሹም ጦር የሌላውን ሹም ጦር እየተከተለ መጨረሻ በሌለው አኳኋን እንደ አባይ ወንዝ እየተጠማዘዘ የሚጎርፈው ጦር ተያይዞ ያለምንም ቅንብርና ስነ ስርዓት ይነጉዳል። ወታደሮቻችን ድንኳኖቻቸውን እየነቃቀሉ እቃዎቻቸውን ይቋጥራሉ። እድለኞች ያንዳቸውን ቋጠሮ በከሱት አህዮቻቸው ላይ ይጭናሉ። እድለቢሶች የጭነት ከብቶቻቸው ባለፉት ቀኖች በወረዱት የቦምብ ዝናብ የሞቱባቸው የቀረች ንብረታቸውን በጀርባቸው አዝለው በጭንቅላታቸው ተሸክመው ጦራቸውን ተከትለው ይጓዛሉ። ትናንት ማታ ከአዲሱ የጦር ሰፈራችን ብንደርስም ጦራችን ማለቂያ በሌለው የጉዞ ሰንሰለት ተያይዞ ቢንቀሳቀስም ከሁለት ቀን በኋላም አሁንም አይቦታ ጦር ሰፈር ገና ድንኳኖቻቸውን ያልነቀሉ ወታደሮቻችን ከትግራይ ሽፍቶች ጋር የሞት ሽረት ትግል ያካሂዱ ነበር። ራስ ካሳ ከራስ ስዩም ጋር በጋራ አንድ ድንኳን ሙዲሽ ከተባለች ቦታ ላይ አስተክለው አረፉ። ይቺ የተራራ ጫፍ ከአምባላጌ እስከ መቀሌ ከተማ ድረስ እይታ ነበራት። ወታደሮቻችን የእኛንም ድንኳን ከራሶቹ አጠገብ አቆሟል። የእኛ ድንኳኖች ከቆሙበት ቦታ ስር የቡየ ወንዝ ተዘርግታ ትታያለች። ከዚህ ወንዝ ባሻገር በጥሩ የጦር ሜዳ መነጽር በሺዎች የሚቆጠሩ የጠላት አመዳም ድንኳኖች ማየት ይቻል ነበር። ሁለቱ ኢትዮጵያውያን ቴሌግራፊስቶች ባላቀሯን አንቴና ከእኛ ድንኳን አለፍ ብላ ካለች አንድ ጉብታ ላይ አቆሟል። በሁለተኛው ቀን ታህሳስ 10 ቀን ከሩቅ የሚኖር አውሮፕላን ድምፅ መስማት ጀመር። ድምፁ እየቀረበ በመጣ ቁጥር ወደ ሰማይ ብናንጋጥጥም ምንም ማየት አልቻልንም ነበር። ከጥቂት ደቂቃዎች በኋላ አንድ በግምት 14 ዓመት የሚሆነው የአባቱን ጠመንጃ ያዥ ሕፃን ከፍ ብለው የሚበሩትን የጣሊያን አውሮፕላኖች አሳየኝ። አዎ፣ በጣም ከፍ ብለው በሰማይ ላይ የሚበሩት የጠላት አውሮፕላኖች እንደ ትንንሽ ነጠብጣቦች ሲያንጸባርቁ ቆይተው በግልጽ እይታ ውስጥ መግባት ጀመሩ።
ለላ ፕሮግራማችን በዚህ ተመረቀቀን። ይህንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ሰላም ሹም።